የክርስቶስ ቤተሰቦች እንደምን ከረማችሁ? በምስጢረ ትንሣኤ ሙታን ዙሪያ ለዛሬ ከባለፈው የቀጠለውን ክፍል ይዘንላችሁ ቀርበናል። ተከታተሉ። እግዚአብሔር አምላክ ከፈጠራቸው ፍጥረታት መካከል ትንሣኤ ያለው ፍጡር ማን ነው?
ከ22ቱ ስነ ፍጥረት ውስጥ መላእክት የማይሞቱ ሲሆኑ ትንሣኤ አይመለከታቸውም። ከሌሎቹ ደግሞ ሰው ለየት ብሎ ከሞተ በኋላ ይነሳል። ለሰው ትንሣኤ ያስፈለገበት ምክንያት ሰው የተፈጠረው ጥንቱንም ነፍሱና ስጋው ሳይለያዩ በሕይወት እንዲኖር እንጂ ለሞት አልነበረም። እግዚአብሔር ለሞት አላደረገንምና ለሕይወት እንጂ። አንደኛ ተሰሎንቄ ምዕራፍ 13 ቁጥር 16። ዳሩ ግን እግዚአብሔር ባስቀመጠው ስፍራ ጽንቶ ስላልተገኘ የሞት ፍርድ ተፈረደበት። ኋላም ንስሐ ስለገባ ትንሣኤ ሙታን ታወጀለት። ስለዚህ ክፉ ሰራ ደግ፣ ሁሉም ከሞት ይነሳሉ። ዳንኤል እንዳለ በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ እረፍትና ወደ ዘላለም ጉስቁልና። ትንቢተ ዳንኤል ምዕራፍ 12 ቁጥር 2። እንዲሁም ኢሳይያስ፣ ጳውሎስ፣ ሌሎቹም የትንሣኤ ሙታን መኖር እንዲህ ሲሉ ገልጸዋል።
ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 19፣ ሙታንም ሕያዋን ይሆናሉ፣ ሬሳዎችም ይነሳሉ። በምድር የምትኖር ሆይ ጠልህ የብርሃን ጠል ነውና ምድርም ሙታንን ታወጣለችና ንቁ፣ ዘምሩ።
አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 14። ኢየሱስ እንደ ሞተና እንደ ተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና።
የዮሐንስ ወንጌል ምዕራፍ 5 ቁጥር 28፣ በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደረገ ለሕይወት ትንሣኤ፣ ክፉም ያደረገ ለክፉ ትንሣኤ ይወጣሉና። በማቴዎስ ወንጌል ምዕራፍ 25 ከቁጥር 37 እስከ 47፣ በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ለምን ጻድቃን በበጎች ሀጣን በፍየሎች ተመሰሉ? ቀኝስ ምን ማለት ነው? ግራስ ምንድን ነው?
ለምን ተመሰሉ ቢባል የበጎች ተፈጥሮ ከጻድቃን ስራ ጋር ሲመሳሰል፣ የፍየሎች ተፈጥሮ ደግሞ ከሀጣን ጋር ስለሚመሳሰል ነው። የሚመሳሰሉበትን ሁኔታ ከዚህ ቀጥሎ በስፋት እንመለከታለን።
በጎች ደጋ እንጂ ቆላ አይስማማቸውም። ጻድቃንም በመከራ ስጋ እንጂ በተድላ ደስታ ለመኖር ሲሉ ሃይማኖታቸውን ክደው ሰብእናቸውን አጉድፈው በምግባር ብልሹነት አይገኙም። ፍየሎች በቆላ እንጂ በደጋ አይኖሩም። ሀጣንም በተድላ ደስታ ለመኖር ሲሉ ሃይማኖታቸውን ለኃላፊ ነገር ይለውጣሉ።
በጎች እረኛቸው ባሰማራቸው ስፍራ ጸንተው ይኖራሉ። ጻድቃንም እረኛቸው ክርስቶስ ባሰማራቸው በአንዲት ሃይማኖት ጸንተው ይኖራሉ። ፍየሎች እረኛቸው ባሰማራቸው ስፍራ ጸንተው አይቆዩም። ሀጣንም እንዲሁ በአንዲት ሃይማኖት ጸንተው አይቆዩም። ሁሉንም ሃይማኖት መሰል ሁሉ እንደ ሸሚዝ ሲለዋውጡ ይታያሉ። እንዲሁም ፈጣሪያቸው ክርስቶስ አንድ ወንድ ለአንዲት ሴት ያለውን ትምህርት ተላልፈው በዝሙት ሕይወት ይኖራሉ።
በጎች ጥቂት ሳር ካገኙ ተፋቅረው በአንድነት ያንን ይነጫሉ። ጻድቃንም ያገኟትን ከሌሎች ጋር ሆነው ተፋቅረው በአንድነት ይመገባሉ። ምቀኝነትና ስስት የለባቸውም። ፍየሎች ግን የሚመገቡት ሳር ቅጠል ሞልቶ ለሁላቸውም ሲበቃ ከስስታቸው የተነሳ አንዱ ሌላውን ሲወጋ ከሌላው ጋር ሲጣላ ይታያሉ። ሀጣንም ሁሉ በኑሯቸውም ምንም ሳያጡ ሌላው ሲራብና ሲጠማ እያዩ ካላቸው ማካፈል ሲገባቸው፣ እነርሱ ግን የሌላውን ሀብት በመመኘት ሲካሰሱ፣ ሲጣሉ፣ ሲመቀኙ ይገኛሉ።
የበጎች ላታቸው የወደቀ ሀፍረተ ስጋቸው የተሸፈነ ነው። ጻድቃንም ኃጢአታቸው በሰው ዘንድ የተገለጠ አይደለም። በኃጢአት ተሰናክለው ቢወድቁም ሌላው ሰው ሳይሰናከልባቸው የንስሐን ምርኩስ ተመርኩዘው በፍጥነት ይነሳሉ። የፍየሎች ላታቸው የተሰቀለ፣ ሀፍረታቸው የተገለጠ ነው። ሀጣንም እንዲሁ ናቸው። ነውራቸው አደባባይ እየወጣ ኃጢአታቸው ለሰው የተገለጠ፣ እነርሱም በዚህ የማያፍሩበት ናቸው።
በጎች አቆልቁለው እንጂ አሻቅበው አያዩም። ጻድቃንም ሁልጊዜ በትህትና ህይወታቸውን ይመራሉ። ኃያላን ሲሆኑ ደካሞች፣ ባለጸጋ ሲሆኑ ነዳያን፣ ጠቢባን ሲሆኑ አላዋቂ መስለው ይታያሉ። እዩን እዩን አይሉም። ሁሉን ነገር ለእግዚአብሔር ሰጥተው ነው የሚናገሩት። እቡያን አይደሉም። ፍየሎች ግን አሻቅበው ነው የሚያዩት። ሁልጊዜ አንገታቸውን እንዳሰገጉ ነው። ሀጣንም ሁልጊዜ እዩኝ ያበዛሉ። ደካማ ሆነው ሳለ ኃያላን መስለው መታየት ይሻሉ። ሀብት የእግዚአብሔር ሆኖ ሳለ እነሱ ግን ባገኙት ሀብት ይመካሉ፣ ይኮራሉ፣ ሌላውን ይንቃሉ። ትህትና በእነሱ ዘንድ የበታችነት ምልክት ነው።
ከበጎች መካከል አንዲቱ በአውሬ ከተነጠቀች የተቀሩት ሁሉ በርግገው ከበረታቸው ወጥተው ይሄዳሉ። በዚያውም እንደ ወጡ ይቀራሉ፣ ፊታቸውን ወደዚያ ስፍራ አይመልሱም። ጻድቃንም ሞት ከእነርሱ መካከል አንዱን ድንገት ነጥቆ በወሰደ ጊዜ ነገም የእነርሱ ተራ እንደሚሆን ተረድተው ከኃጢአት በረት በንስሐ ይወጣሉ። ዳግመኛም ወደ ቀደመ ግብራቸው አይመለሱም። ፍየሎች ግን ከመካከላቸው አውሬ አንዷን ሲወስድ ለጊዜው ደንብረው ከጋጣቸው ውስጥ ይወጣሉ። የኋላ ኋላ ግን እዚያው ተመልሰው ይገኛሉ። ሀጣንም ከመካከላቸው አንዱ ባልንጀራቸው ድንገት ሲሞት ለጊዜው ይደናገጣሉ። በአሳባቸውም ከኃጢአት በረት ለመውጣት ይወስናሉ። ዳሩ ግን ጥቂት ቆይተው ይዘነጉታል፣ ወደ ቀደመ ግብራቸውም ይመለሳሉ።
መግነዙን ፍቱለ
በማቴዎስ ወንጌል ምዕራፍ 25 ከቁጥር 37 እስከ 47 በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ለምን ጻድቃን በበጎች ኃጣን በፍየሎች ተመሰሉ? ቀኝስ ምን ማለት ነው? ግራስ ምንድን ነው?
ለምን ተመሰሉ ቢባል የበጎች ተፈጥሮ ከጻድቃን ስራ ጋር ሲመሳሰል የፍየሎች ተፈጥሮ ደግሞ ከኃጣን ጋር ስለሚመሳሰል ነው። የሚመሳሰሉበት ሁኔታ ከዚህ ቀጥሎ በስፋት እንመለከታለን።
በጎች ደጋ እንጂ ቆላ አይስማማቸውም። ጻድቃንም በመከራ ስጋ እንጂ በተድላ ደስታ ለመኖር ሲሉ ሃይማኖታቸውን ክደው ሰብእናቸውን አጉድፈው በምግባር ብልሹነት አይገኙም። ፍየሎች በቆላ እንጂ በደጋ አይኖሩም። ኃጣንም በተድላ ደስታ ለመኖር ሲሉ ሃይማኖታቸውን ለሐላፊ ነገር ይለውጣሉ።
በጎች እረኛቸው ባሰማራቸው ስፍራ ጸንተው ይኖራሉ። ጻድቃንም እረኛቸው ክርስቶስ ባሰማራቸው በአንዲት ሃይማኖት ጸንተው ይኖራሉ። ፍየሎች እረኛቸው ባሰማራቸው ስፍራ ጸንተው አይቆዩም። ኃጣንም እንዲሁ በአንዲት ሃይማኖት ጸንተው አይቆዩም። ሁሉንም ሃይማኖት መሰል ሁሉ እንደ ሸሚዝ ሲለዋውጡ ይታያሉ። እንዲሁም ፈጣሪያቸው ክርስቶስ አንድ ወንድ ለአንዲት ሴት ያለውን ትምህርት ተላልፈው በዝሙት ህይወት ይኖራሉ።
በጎች ጥቂት ሳር ካገኙ ተፋቅረው በአንድነት ያንን ይነጫሉ። ጻድቃንም ያገኙትን ከሌሎች ጋር ሆነው ተፋቅረው በአንድነት ይመገባሉ። ምቀኝነትና ስስት የለባቸውም። ፍየሎች ግን የሚመገቡት ሳር ቅጠል ሞልቶ ለሁላቸውም ሲበቃ ከስስታቸው የተነሳ አንዱ ሌላውን ሲወጋ ከሌላው ጋር ሲጣላ ይታያሉ። ኃጣንም ሁሉ በኑሯቸው ምንም ሳያጡ ሌላው ሲራብና ሲጠማ እያዩ ካላቸው ማካፈል ሲገባቸው እነርሱ ግን የሌላውን ሀብት በመመኘት ሲካሰሱ፣ ሲጣሉ፣ ሲመቀኙ ይገኛሉ።
የበጎች ላታቸው የወደቀ ሀፍረት ተስጋቸው የተሸፈነ ነው። ጻድቃንም ኃጢአታቸው በሰው ዘንድ የተገለጠ አይደለም። በኃጢአት ተሰናክለው ቢወድቁም ሌላው ሰው ሳይሰናከልባቸው የንስሐን ምርኩስ ተመርኩዘው በፍጥነት ይነሳሉ። የፍየሎች ላታቸው የተሰቀለ ሀፍረታቸው የተገለጠ ነው። ኃጣንም እንዲሁ ናቸው። ነውራቸው አደባባይ የወጣ ኃጢአታቸው ለሰው የተገለጠ እነርሱም በዚህ የማያፍሩበት ናቸው።
በጎች አቆልቁለው እንጂ አሻቅበው አያዩም። ጻድቃንም ሁልጊዜ በትህትና ህይወታቸውን ይመራሉ። ኃያላን ሲሆኑ ደካሞች፣ ባለጸጋ ሲሆኑ ነዳያን፣ ጠቢባን ሲሆኑ አላዋቂ መስለው ይታያሉ። እዩን እዩን አይሉም። ሁሉን ነገር ለእግዚአብሔር ሰጥተው ነው የሚናገሩት። እቡያን አይደሉም። ፍየሎች ግን አሻቅበው ነው የሚያዩት። ሁልጊዜ አንገታቸውን እንዳሰገጉ ነው። ኃጣንም ሁልጊዜ እዩኝ ያበዛሉ። ደካማ ሆነው ሳለ ኃያላን መስለው መታየት ይሻሉ። ሀብት የእግዚአብሔር ሆኖ ሳለ እነሱ ግን ባገኙት ሀብት ይመካሉ፣ ይኮራሉ፣ ሌላውን ይንቃሉ። ትህትና በእነሱ ዘንድ የበታችነት ምልክት ነው።
ከበጎች መካከል አንዲቱ በአውሬ ከተነጠቀች የተቀሩት ሁሉ በርግገው ከበረታቸው ወጥተው ይሄዳሉ። በዚያውም እንደ ወጡ ይቀራሉ፣ ፊታቸውን ወደዚያ ስፍራ አይመልሱም። ጻድቃንም ሞት ከእነርሱ መካከል አንዱን ድንገት ነጥቆ በወሰደ ጊዜ ነገም የእነርሱ ተራ እንደሚሆን ተረድተው ከኃጢአት በረት በንስሐ ይወጣሉ። ዳግመኛም ወደ ቀደመ ግብራቸው አይመለሱም። ፍየሎች ግን ከመካከላቸው አውሬ አንዷን ሲወስድ ለጊዜው ደንብረው ከጋጣቸው ውስጥ ይወጣሉ። የኋላ ኋላ ግን እዚያው ተመልሰው ይገኛሉ። ኃጣንም ከመካከላቸው አንዱ ባልንጀራቸው ድንገት ሲሞት ለጊዜው ይደናገጣሉ። በአሳባቸውም ከኃጢአት በረት ለመውጣት ይወስናሉ። ዳሩ ግን ጥቂት ቆይተው ይዘነጉታል፣ ወደ ቀደመ ግብራቸውም ይመለሳሉ።
የግራና የቀኝ ምሳሌ።
ጻድቃን በቀኝ የሚቆሙት ምሳሌያቸው ስለሆነ ነው።
ቀኝ ቀና ነውና።
ጻድቃንም ሃይማኖት ምግባር ለመስራት ቀና ናቸው።
ቀኝ ፈጣን ነው።
ጻድቃንም ሃይማኖት ምግባር ለመስራት ፈጣን ናቸው።
ቀኝ ብርቱ ነው።
ጻድቃንም ሃይማኖታዊ ምግባር ለመስራት ብርቱ ናቸው።
ኃጣን በግራ የሚቆሙት ምሳሌያቸው ስለሆነ ነው። ግራ ጠማማ ነው።
ኃጣንም ሃይማኖታዊ ምግባር ለመስራት የተጣመሙ ናቸው። ምክንያት ያበዛሉ።
ግራ ዳተኛ ነው።
ኃጣንም ሃይማኖታዊ ምግባር ለመስራት ዳተኞች ናቸው።
ግራ ሰነፍ ነው።
ቢጨብጥ አያጠብቅም፣ ቢሰራ አያረካም፣ ጠንከር ያለ ስራ መስራት አይችልም። ኃጣንም በሃይማኖት በምግባር በኩል ሰነፎች ናቸው። በአንዳንዶች ዘንድ ስለ ገነትና ሲኦል የተሳሳተ አመለካከት ይንጸባረቃል። ገነትና ሲኦል የነፍሳት ጊዜያዊ መኖሪያነታቸውን ክደው ገነትን ማንኛውም በምድር ላይ ያለን የአትክልት ቦታ የሚወክል አድርገው ሲናገሩ፣ ሲኦልን ደግሞ የመቃብር ቦታ ነው ይላሉ። መጽሐፍ ቅዱስ ግን ገነት ከምድር ከፍ ያለች ከሰማይ ዝቅ ያለች የጻድቃን ነፍስ መኖሪያ መሆኗን በሚገባ ያስረዳል። የሚከተሉትን ማስረጃዎች በጥሞና ያስተውሉ።
ምድረ በዳውን እንደ ኤደን እንደ እግዚአብሔር ገነት ትንቢተ ኢሳይያስ ምዕራፍ 51 ከቁጥር 3
በንጽጽርነት የቀረበችው የእግዚአብሔር ገነት የተባለችው የነፍሳት ጊዜያዊ መቆያ የሆነችውን ነው እንጂ በምድር ላይ የሚገኝ የአትክልት ስፍራ አይደለም።
ጌታ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። የሉቃስ ወንጌል ምዕራፍ 23 ቁጥር 43
በአትክልት ስፍራ ማለቱ እንዳልሆነ ግልጽ ነው። በአጸደ ነፍስ በገነት ለመሆኑ ምንም አያከራክርም።
ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን ቃል ሰማ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 4
ቅዱስ ጳውሎስ ተነጠቀ ብሎ በሌላ ሰው አድርጎ ስለራሱ ወደ ገነት መነጠቅ መናገሩ ከዚች ምድር ወደ ተለየች የጻድቃን ስፍራ ማረፊያ ወደ ሆነች ገነት መነጠቁን ነው።
ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ። የዮሐንስ ራእይ ምዕራፍ 2 ከቁጥር 7
በምድር ላይ ካሉት የአትክልት ቦታዎች ከተመረተው ፍራፍሬ ማለቱ እንዳልሆነ ግልጽ ነው። ስለዚህ ገነት ማለት በምድር ላይ ያለ ማንኛውም የአትክልት ቦታ እንጂ የተለየች የተሰወረች የነፍሳት ማረፊያ አይደለችም የሚሉ ሰዎች የተሳሳተ አመለካከት እንደያዙ ከላይ በተጠቀሱት ማስረጃዎች እንገነዘባለን። ስለ ሲኦል የነዚህ ሰዎች አመለካከት የተዛባና የተሳሳተ ነው። ሲኦል ማለት የመቃብር ጉድጓድ ነው ይላሉ። ዳሩ ግን መጽሐፍ ቅዱስ ሲኦል የኃጥአን ነፍስ መቆያ ቦታ መሆኑን እንደሚከተለው ያስረዳናል።
ስጋዬም ደግሞ በተስፋ ታድራለች፣ ነፍሴም በሲኦል አትተዋትምና መዝሙር 15 ከቁጥር 9 እስከ 10
በመቃብር ጉድጓድ ማለቱ እንዳልሆነ ልብ ይሏል። ነፍስ በመቃብር አትቀበርምና
ኃጢአተኞች ወደ ሲኦል ይወርዳሉ፣ መዝሙር 9 ቁጥር 17
ወደ መቃብር ኃጥእም ጻድቅም ሁሉም መውረዱ አይቀርም። ዳሩ ግን ወደ ሲኦል የሚወርዱት ኃጥአን ብቻ ናቸው። የጻድቃን ነፍስ ግን ወደ ገነት ትገባለች። የሉቃስ ወንጌል ምዕራፍ 16 ከቁጥር 22 እስከ 31 ጌታ ስለ አላዛርና ባለጸጋው ሰው አሟሟት ባስተማረ ጊዜ ባለጸጋው ሞቶ በሲኦል በስቃይ ሳለ አብርሃምን በሩቅ አይቶ እንደተማጸነ ገልጿል። ስለዚህ ሲኦልን የተለየች የተሰወረች የነፍሳት ማረፊያ አይደለችም የሚሉ ሰዎች የተሳሳተ አመለካከት እንደያዙ ከላይ በተጠቀሱት ማስረጃዎች እንገነዘባለን። የዛሬውን እዚህ ላይ ያጠናቀናል። የሳምንት ሰው ይበለን።
የመጨረሻውን ክፍል በሚቀጥለው ሳምንት ይዘንላችሁ እስክንቀር መልካም ሳምንት።
የበደል ስራ መግነዙን ፍቱለት።